Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዎ፣ የአሜሪካ ድምፅ ራዲዮ ምርጫ 2007 ልዩ ዝግጅት ከአሜሪካ ድምፅ ራዲዮ ጣቢያ።
እዚህ መንግሥትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግሥት በዓለም ደረጃ በትራንስፓረንሲ የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትውልድ ስፍራቸው አረቃ ድምፅ በሰጡበት ወቅት ለአሜሪካ ድምፅ ከተናገሩት የተወሰደ ነው።
በጀኛል ይሆነኛል የሚለውን አገርን ይመራል።
በአረካ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተፎካካሪ የአዲስ ትውልድ ፓርቲ ተወካይ አርቲስት ደስታ ዲያ ጉጃሌ።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ልዩ የግማሽ ሰዓት የምርጫ 2007 ዝግጅታችን ወደ ተለያዩ የኢትዮጵያ አካባቢዎች ይወስዳችኋል። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ዛሬ በመላ ኢትዮጵያ ምርጫ እየተካሄደ ነው። ቀደም ሲል እንደገለጽነው የድምፅ መስጫ ጣቢያዎችም ከአንድ ሰዓት ተኩል በኋላ 12 ሰዓት ላይ ማለት ነው ይዘጋሉ። የዛሬው ምርጫ ሰላማዊና የተረጋጋ ሁኔታ በሚታይበት እየተካሄደ ሲሆን ላለፉት 4 ዓመታት ስልጣን ላይ የቆየው ገዢው ፓርቲ ኢህአደግ በዚህ ምርጫ ያሸንፋል ተብሎ ይጠበቃል። በዚህም ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ እርግጠኛ መሆናቸውን ተንታኞች ይናገራሉ። ጠቅላይ ሚኒስትሩ በትውልድ ስፍራቸው አረካ ድምፅ ሲሰጡ ቀደም ሲል እንደሰማችሁት ያገኛቸው ሪፖርተራችን ሄኖክ ሰማግዜር አነጋግሯቸዋል።
ክቡር ጠቅላይ ሚኒስትር፣ ኢህአዴግ ፓርቲ በተለይ መንግስትንና የፓርቲውን ገንዘብ መለየት ተስኖታል ይላሉ የተቃዋሚ ፓርቲዎች። የተለያዩ ቀበሌዎች እንደዚሁም ወረዳዎች ውስጥ የፓርቲው መልእክቶች በመንግስት ተቋማት ስር አሉና ይሄ ደግሞ ለእኛ ለውድድር ያመቸን አይደለም ይላሉ የተቃዋሚ ፓርቲዎች። ምን ይላሉ እርስዎ?
በመጀመሪያ ደረጃ የአካውንታንሲ ኮርስ ወስደው በዛ ኮርስ መሰረት መንግስትና ፓርቲ የት ጋ ነው ስራቸውን የሚሰሩት የሚል ቢያዩ ጥሩ ነው። መንግስትም ፓርቲም በህግ መሰረት ኦዲት ይደረጋሉ። ስለዚህ የሁለታቸውም ኢንዲፐንደንት የሆነ የፋይናንሻል ሲስተም ነው ያላቸው። ስለዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ ኦፍ ኢትስ ፊስካል የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። ለዚህ ነው እንግሊዞች፣ ሌሎች ሁሉ በቀጥታ ባጀት የሚሰጡት። ለፓርቲ ገንዘብ የምንሰጥ ቢሆን ኖሮ እንግሊዞች ባጀታቸውን ለእኛ አሳልፈው ለመንግስት ፋይናንስ አይሰጡም። ስለዚህ ይሄ የበሬ ወለደ ፈጠራ ነው፣ የተለመደ ፈጠራ ነው። ከዛ ውጪ የመንግስታችን የፋይናንስ አጠቃቀም፣ የባጀት አጸዳደቅ፣ የባጀት የሚተችበት ኦዲት የሚደረግበት ስርዓት በአፍሪካ ቶፕ የሚባል። ስለዚህ ምናልባት እንዲያው መተቸት ካስፈለገ ኢህአዴግን የሚተቹበት በርካታ ሌላ ነገር አለ ማለት እውነት የሆነ ነገር አለ። እኛ ጉድለት አለ። በእኛ በትክክለኛው ጉድለት ቢተቹ ኖሮ ህዝቡም ይሰማቸዋል፣ ደግሞ ወደፊት እነሱም እየተጠናከሩ ይሄዳሉ። ግን በሬ የወለደ ትችት ያው እነሱን ያዳክማቸዋል። ቢኮዝ ህዝቡም ስርዓቱም ሌላውም አካል ስለሚያውቅ ይሄ ነው ይሄ የሚያዋጣ ተደርጎ መወሰድ የለበትም። ይልቅ ኢህአዴግን በድክመቱ ቢተቹት ለኢህአዴግም ይጠቅማል፣ ለእነሱም ይጠቅማል፣ ለህዝቡም ይጠቅማል።
በዚያው በአረካ ሌሎች ገዢውን ኢህአዴግ ወይም ጠቅላይ ሚኒስትሩን አቶ ኃይለማርያም የሚፎካከሩ ሁለት ተወዳዳሪዎችንም ባልደረባችን ሄኖክ ሰማግዜር አነጋግሯል።
አርቲስት ደስታ ዲያ ጉጃሌ ይባላለሁ። ከአዲስ ትውልድ ፓርቲ መወዳደረው ለተወካዮች ምክር ቤት።
ቀኙ ሰባ ይባላለሁ። ሰማይ ፓርቲ ለተወካዮች ምክር ቤት።
እንግዲህ የምትወዳደሩት ከሀገሪቱ ጠቅላይ ሚኒስትር ጋር ነው። አሸንፋላችሁ?
እንግዲህ ሰርተናል፣ እናሸንፋለን ብለን ያው እንደ እውነታው ሰርተናል። ስለዚህ ደግሞ የሚወስነው ህዝብ ስለሆነ፣ ስለዚህ በህዝብ ፊት ያለው ስለሆነ እንግዲህ ያው እናሸንፋለን ብለን ነው። ስለዚህ ወሳኙ ህዝብ ነው።
ኦኬ። አዎ፣ ወሳኙ ህዝብ ነው። ለማሸነፍ ብለን ውድድር ውስጥ ገብተናል። ውድድር ውስጥ ያለው ሰው ያው እንደ ኳስ ሜዳ ነው። ከሁለት አንዱ ይጠበቃል። ህዝቡ ለበጀኛል ይሆነኛል የሚለውን አገርን ይመራል መልካም አስተዳደር ፍቲ ይሰጠኛል የሚለው ሰው የመምረጥ በህዝብ እጅ ላይ ነው።
ጠቅላይ ሚኒስትሩ አሁን ከጀርባ እየገቡ ነው ያሉት ድምጽ ለመስጠት የናንተ የተለየ ፖሊሲ ወይ አፈጻጸም እንደሆነ
የተለየ አፈጻጸም ባለውኛ ባሁኑ ሰዓት ኢትዮጵያ አገራችን ቴክኖሎጂው እጅግ በጣም ሃይ የሆነ በሚሄድበት ሰዓት ህዝቡም ደግሞ እንደ ቴክኖሎጂው ማደግ ስለሚገባ ያን አማራጭ ዘይ ነው የምንጓዘው።
ሰማያዊ ፓርቲ
አሁን ግሩስኛ ያው አዲስ ነገር ምንድነው ከዚህ ፓርቲ የተሻለ ምን ያመጣ ነው ለህዝብ እንትን ብለናል ሁሉ ነገር ህዝብ እንደማስተምረናል ለውጥ እናመጣለን ብለን ስለዚህ በለውጡ ተጠቃሚ ይሆን ህዝቡ ይምረጣል ያው እነሱንም ደሞ የነሱ ይሻላል ህዝቡ መፍረት ይችላል ግን እንዳስፈላጊነቱ ለህዝብ ተጠቃሚ ነው የምለው በየትኛውም ነገር በትምህርት በመስካም አስተዳደር በፊት ይጥ በተለያየ ነገሮችን አስተምረናቸዋል።
መልካም እድል አመሰግናለሁ።
ምንውላችን
የዛሬው ምርጫ የመጀመሪያ ውጤት ከሁለት እስከ 5 ቀናት ውስጥ ይታወቃል ተብሎ የሚጠበቃል። የተመዘገቡ 37 ሚሊዮን መራጮች የሰጡት የድምጽ ቆጠራ አጠቃላይ ውጤቱ ደግሞ ከወር በፊት ይፋ ይሆናል ተብሏል። የሰባይ መብት ተሟጋቾች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ ሊሆን አይችልም ይላሉ። ምክንያታቸውን ሲሰጡም ገዢው ፓርቲ የተቃዋሚ ደጋፊዎችንና ተቃዋሚዎችንም ይጨፈልቃል፣ ጋዜጠኞችንና ብሎገሮችን ማለትም የኢንተርኔት ጸሐፊዎችን በተደጋጋሚ ያስራል ይላሉ።
Opposition parties have also reported having difficulties registering candidates. It's been very difficult to have demonstrations.
ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል።
ኢህአዴግ ግን ይህን ያስተባብላል። ኢትዮጵያውያን በዘመነ ኢህአዴግ የታየውን ታዳጊ የምጣኔ ሀብት እድገት የሚደግፉ መሆናቸውን አመልክተዋል ይላል ዘገባው። አሁን ወደ አዲስ አበባ እንመለሳችሁ። ለአምስተኛ ጊዜ እየተካሄደ በሚገኘው ሀገር አቀፍ ምርጫ የተካፈሉ መራጮች የፈለጉትን ፓርቲ መምረጣቸውን ሲናገሩ ምርጫቸውን ይፋ ማውጣት አልፈለጉም። የተቃዋሚ ፓርቲ ታዛቢዎችም በብዙ የምርጫ ጣቢያዎች አልተገኙም። መለስካቸው አመሃ በአዲስ አበባ ከተማ በርካታ የምርጫ ጣቢያዎችን ተዘዋውሯል፣ መስመር ላይ ይገኛል። መለስካቸው እንደምን አመሸ?
እንዴት አመሸ አሉላ?
መለስካቸው በምርጫ ጣቢያዎች ያየሃቸውን እስኪ ባጭሩ ግለጽልን።
እንግዲህ በየትኛውም ምርጫ ጣቢያ የሚከናወኑ ቋሚ ድርጅቶች አሉ። በሁሉም ምርጫ ጣቢያዎች የምርጫ አስፈጻሚዎች፣ የህዝብ ምርጫ ታዛቢዎች የሚባሉ አምስት ታዛቢዎች ጋራ እና ከተወዳዳሪ ፓርቲዎች ታዛቢዎች ጋር በመሆን ህዝቡ ከንጋቱ በ12 ሰዓት ድምፅ ከመስጠቱ በፊት እነዚህ የስራ ክንውኖች መፈጸም ይኖርባቸዋል እና ክንውኖቹ የተፈጸሙ ቢሆንም ድርጊቱን መፈጸሙ ወይንም መከታተል ያለባቸው ግን በሁሉም የምርጫ ጣቢያዎች በሚባል ደረጃ ተሟልቶ አልተገኙም ነበር እንዳየኋቸው። አንድ ምሳሌ ከምርጫ ክልል 11 የምርጫ ጣቢያ 8 አስተባባሪ አቶ ደሳለኝ ወርቅ የሚሉትን እስኪ እንስማ።
ዛሬ ዕለት በ9 ሰዓት ነው ክሌቱ የተገናኘነውኛ በተሳ ተገናኘና ያልተከፈቱ አሉ። መጀመሪያ እኛ የምናያቸው ቁሳቁሶች አሉ። ለምሳሌ ሰነድ መረከቢያዎች ምን አሉ? የሰነድ መረከቢያ እና ደግሞ ልዩ ልዩ ቁሳቁሶች አሉ፣ ያልታሸጉ አሉ። እኛ የምናያቸው ቅድሚያ ተሰጠናሉ። እነሱን አየን። የህዝብ ታዛቢና የተወካዮች ተወዳዳሪዎች እስኪልኩልን ድረስ ሰነዳችን ሳንከፍ ጠበቅናቸው። እዛ በስተመጨረሻ ላይ የኢህአዴግ አንድ ተልኮልን ነበረ። እንዲሁም የእኛ የህዝብ ታዛቢያችን ስለነበሩ የድምጽ መስጫ ወረቀት መቁጠር ጀመረን። ማለት ነው 10 ሰዓት ላይ መቁጠር ጀመረን። እስከ 12 ሰዓት ባለው ቶሎ ጨርሰን ቃለ ጉባኤያችን ይዘን 12 ሰዓት ላይ የድምጽ መስጫ ስነ ስርዓቱን ከፍተናል።
ያ ጎ አሄድ አሉላ።
መለስካቸው ተሰማናለህ? አዲሱ ነኝ። ሌላ ጥያቄ አለኝ። እኔም መራጮች የመረጡትን ፓርቲ መግለጥ አልፈለጉም ብለዋል። ብታብራራልን ይሄንን።
ምን መሰለህ አዲሱ፣ ብዙ መራጮች ድምጻቸውን ሰጥተው ሲወጡ ከዚህ በፊት እንዲያውም ጊዜ ሲያጋጥመን እንደነበረው ጋዜጠኞች ጋር ለማውራት ብዙ አይናፈር አልነበሩም። እንዲያውም ሆኖ ግን ነው የመረጡትን ፓርቲ በምስጢር ለመያዝ ወደዋል። በጭራሽ አይናገሩም። ከመንግስት ከፍተኛ ባለስልጣናት እንደ ወይዘሮ አስቴር ማሞ ያሉ ትላልቅ ባለስልጣናት በሚወዳደሩበት ምርጫ ክልል 19 ምርጫ ጣቢያ 1 ያጋጠሙኝ መራጭ አቶ ተመዝገን ማሞ እንደ አንድ ምሳሌ ባቀርብ ይሻላል። እስቲ እሳቸው እንስማቸው እስቲ።
እንግዲህ ባየነው ሁኔታ ያው ጥሩ ነው ባይነኝ እኔ ሰው የሚፈልገው መርጦ ነው ይሄድ ያለው ያው በሚስጥራይ በሆነ ሁኔታ ነው ተፈትሽና መንገበው አንዳንድ ነገሮች ማያዝ አለ ማያዝን ሞባይል ቁጭ አርጋ ተገባለ ያን ሁኔታ ይቻለው በግሌ እቀይ
ኦኬ እና እንደው ምርጫው በርሶ አስተሳሰብ ዲሞክራሲያዊ ነው
ያው ከሞላ ጎደል ነው ማለት ነው ይሆናል እንደዛ ነው ብዬ ነው ማሰብ
እሺ የመረጡት እንዲነግሩኝ ፈቃደኛ ነዎት
ምስጢር ነው
ምስጢር ነው እሺ በጣም አመሰግናለሁ
መለስካቸው በየጣቢያው የተቃዋሚ ፓርቲ ታዛቢዎች ያለማየትህን ገልጸሃል ተጨማሪ የምትነግረን የታዘብከው የተመለከትከው ነገር አለ ባጭሩ
አው በአብዛኛው ምርጫ ጣቢያዎች የተቃዋሚ ፓርቲ ታዛቢዎች አልተገኙም በእርግጥ ግን የያል ታዛቢዎች ባየሁባቸው ምርጫ ጣቢያዎች ሁሉ ነበሩ የዚህ ምርጫ አንዱ ድክመት ይሄ ነው ሲሉ ደግሞ የሰማያዊ ፓርቲ ተዘዋዋሪ ታዛቢ አቶ ታዲዮስ ፓንቱ ብዙ ስማቸው የሚታወቅ ሰው ናቸው የሚሰውዬ እና ነግረውኛል እስቲ እሳቸውን ደግሞ እንስማቸው እንደሚሉ
መልካም
ምን አዩ እስቲ ታዘቡት ልንገሩ
እስካሁን ያየኋቸው አንዳንድ ድክመቶች አሉ ሰማያዊ ፓርቲ ቀደም ሲል ከመደባቸውና ካስቀመጣቸው ታዛቢዎች ብዙዎቹ ተቀማጭ ታዛቢዎች እንደሌሉ ተመልክቻለሁ አልመጡም
መለስካቸው እና መሰግናለን እንግዲህ በምሽቱ 3 ሰዓት ሰፋ ያለው ዘገባ ላይ በዝርዝር ሌሎች የተመለከትካቸው ታዛቢዎችን ተገልጽልናል መልካም ምሽት
መልካም ምሽት አሉላ
በመካሄድ ላይ ባለው ምርጫ ሆነም እንቀጥላለን 9 የፖለቲካ ፓርቲዎች ለፌደራል ፓርላማ ለመወዳደር በቀረቡበት በምዕራብ ሸዋ አምቦ ከተማ መራጮች ድምጽ እየሰጡ ነው በአንዳንድ የዞኑ አካባቢዎች ያቀረብኳቸው ታዛቢዎች ምርጫውን እንዳይታዘቡ ተደርገዋል ሲል መድረክ ያማራል የዞኑ የምርጫ አስተባባሪ ግን ወንጀላውን ያስተባብላሉ ዘጋቢያችን እስክንድር ፍሬው ዛምቦ ይገኛል
ወረቀት ካነለቹ ኢላላ ወረቀት ካነለቹ እና ኢላል ተኒ የ2007 ዓ.ም የክልል ምክር ቤት አባላት ምርጫ የድምጽ መስጫ ወረቀት ፖስተር ይዳ አዝጉባራ ካንጅሩ ሰገል ኩዳ ሰደቲ
ያምቦ 02 ሃ የምርጫ ጣቢያ ኃላፊ የሆኑት አቶ ኩመራ ቶሌራ ድምጽ ለመስጠት የተሰለፉትን ሰዎች በቡድን በቡድን ያስገቡ ገለጻ ያካሄዱ ነው
ኤክስ ዮንም የጣት አሻራ ማድረግ ትችላላችሁ ኤክስ ዮንም የጣት አሻራ ማድረግ ይቻላል
በመራብ ሽዋዋና ከተማ አምቦና አካባቢው የሚገኙ መራጮች ከጠዋቱ 12 ሰዓት ጀምሮ ሰልፍ ሲይዙና ድምጽ ሲሰጡ ታይቷል ከባለቤቱ ጋር በመሆን ድምጽ ሰጥቶ ሲወጣ ያገኘሁት ያደሳ ኤርፓ የሚመርጠው ቋሚ ፓርቲ የለም ምርጫዬ የሚወሰነው ከፓርቲዎቹ እንቅስቃሴ አንጻር ነው ባይ ነው
መጀመሪያ እኔ የሚመርጠው ፓርቲው ያው እንደኛ ኢትዮጵያ ብሔረሰብ አገርናት ብሔረሰቡ ለአንድ አይን ለአንድ ቤተሰብ የሚያይ ፓርቲ ሁለተኛ
በኩልነት የሚያይ ማለት ነው
አዎ በኩልነት የሚያይ ማለት ነው ሁለተኛ ደግሞ ለአገሪቷ ማላማ በመንገድ በውሃ በኩል በጤና በትምህርት ለሁሉም መላ ኢትዮጵያ ሀገር ሁሉም ክልል በአንድ አይን የሚያይ ማርጫለው ማለት ፈልጌ ነው
የኑሮ ውድነት አሳሳቢ መሆኑን የሚያምኑት ወይዘሮ ሙሉ ወርቅ ታደሰ ደግሞ የኢኮኖሚ ጉዳይ የምርጫቸው መሰረት መሆኑን ይናገራሉ
ተለያዩ ችግሮች አሉ እነዛ ነገሮች እንዲተካከሉልን
ምን ለምሳሌ
በኑሮም አንዳንድ ነገር በሌላ ጥሩ ነው ጥሩ እየተካሄደ ነው ያለው ግን ትንሽ ችግሩ የኑሮ ሁኔታ ነው ትንሽ የኑሮ ነው ያጎዘ
የኢኮኖሚ ጉዳይ
ነው ከዛ ውጪ ግን ሁሉ ሰላም ነው ሁሉ ጥሩ ነው በኢኮኖሚ ነው
ኑሮ የተወደደ የከበደ መጣ ነው የሚሉት
ኑሮ ያው የከበደ ነው ነገሩ ኑሮም ማለት በኢትዮጵያ ብቻ ሳይሆን በአለም ነው እና ግን ያቺ ብትሻሻል እንግዲህ እኛ ኑሯችን ነው ትንሽ ይከብዳል ሌላው ጥሩ ነው ሌላው ሰላም ነው
ተዘዋውሬ በተመለከትኳቸው የምርጫ ጣቢያዎች ውስጥ ኢሃድግ መድረክና ኢዴፓ ቋሚ ታዛቢዎቻቸውን አስቀምጠዋል ተቃዋሚው መድረክ ግን ከአምቦ ውጪ ባሉ አንዳንድ አካባቢዎች ሁኔታው ተመሳሳይ አይደለም ይላል በአምቦ ቁጥር 2 ለህዝብ ተወካዮች ምክር ቤት የሚወዳደሩት የመድረክ ምክትል ሊቀመንበርና የኦሮሞ ፌደራሊስት ኮንግረስ መሪ ዶክተር መረራ ጉዲና በዞኑ አንዳንድ አካባቢዎች ችግሮች እንዳጋጠሟቸው ለቪኦኤ ገልጸዋል እርሳቸው እንዳሉት በመራብ ሸዋ አንዳንድ አካባቢዎች ታዛቢዎቻቸውን ማስቀመጥ አልቻሉም
በመራብ ሸዋ ዞን ግንደበረት ብዙ ታዛቢዎች እንደታሰሩ እንደተባረሩ
ዛሬ ማለት ነው
አው ከትናንት ጀምሮ ከትናንት ማታ ጀምሮ ዳባ ደበለን በሚወዳደርበት ቦታ እሱ ሰብቻለሁ። ጅባት ላይ ቢዛት ያላቸው ታዛቢዎች ተደብድቦ ታስሮ ተጉትቶ ከምርጫ ጣቢያዎች እንደወጡ ሰብቻለሁ።
እናንተ ማለት ነው?
አይ እኛ ፓርቲ ታዛቢዎች አው ጨልያ ሁለት በሚባል ቦታ ላይ እንደዚሁ ታዛቢ መደብደቡን ከምርጫ ጣቢያ ተጉትቶ መውጣቱን ሰብቻለሁ። ጀልዱ የሚባል ቦታም ላይ ታዛቢዎች ላይ ችግር እየደረሰ እንዳለ ደንዲ ላይ በተለይ ደንዲ ሁለት ላይ ሲፋት ያለው ችግር እንዳለ በዛ ያለው ተወዳዳሪ ሪፖርት አድርጓል።
ለዚህ ቅሬታ ምላሽ የሰጡት የምራብ ሽዋ ዞን የምርጫ አስተባባሪ አቶ ሁንዴሳ ማዴሳ ግን መረጃው የተሳሳተ ነው ብለዋል።
አሁን ለምሳሌ በጀልዱ ወረዳ ላይ ተሰማ ቀሚሳ ብርሃኑ ረጋሳ የተባሉት ታስሮብናል የሚል ደርሶኛል። ይህንንም በማጣራበት ሰዓት ይህ ሰውም ራሱ ፍጹም እንደገና አንደኛ በወረዳው ፖሊስ ጣቢያ የታሰረ ሰው አለመኖሩን፣ ሁለተኛ ደግሞ ይህ ሰው ደግሞ እንደገና እነሱ ባቀረቡት ታዛቢ ብሎ ባቀረቡት ዝርዝር ውስጥ ያለመኖራቸው ሲገለጽ ብርሃኑ ረጋሳ የሚባለው ታዛቢ ውስጥ አለ ግን አልታሰረም። ይህንን እንደገና
ቁጭ ብሏል ምርጫው ላይ የታዘቡ ነሳቸው አቶ ብርሃኑ
በዛሬው ዕለት ሳይሆን ያጣራሁት ትናንት ነው። ይህ ነገርም ደግሞ እንትን የቀረበውም ደግሞ ቅሬታውም ትናንት ነው። ከምርጫ ቦርድም እንደገና ደግሞ የተሰጠኝም ትናንት ነው። ይህንን በማጣራበት ሰዓት የዛ ክልል ደግሞ የምርጫ አስፈጻሚ ስላለ አቶ ኩማ ከሚባለው እንዳገኘሁት ይህ ግለሰብ ብርሃኑ ረጋሳ የተባለው ግለሰብ ታዛቢ ነው፣ ነገር ግን አልታሰረም። ፖሊስ ጣቢያም ሄደን እንደገና አይተናል፣ የለም። ተሰማ ቀሜሳ የሚባለው ሰው ደግሞ እንደውም በእኛ ሊስት ላይም የለም፣ የታሰረም ሰው አይደለም። ይህንንም ደግሞ አጣርተናል የሚል ነው። ጨለያ ላይ ሮቤራ ዳንደና የሚባልም እንደዚሁ ታስሮብናል የሚልም አንስቷል። በእጃጅም ሆነ በጌዶ ፖሊስ ጣቢያ አልታሰረም እንዲህ አይነት ሰው። እንደገናም ደግሞ በእኛ ሊስት ላይ ማለትም ታዛቢ በምለው በእነሱ በቀረበልን ሊስት ላይም የለም የሚል ነው። ከዛም ከጨለያ አንድም ደግሞ የምርጫ ክልል የደረሰኝ ከአቶ ለቺሳ ሰዎች ደግሞ በድብደባ ልታሰሩ ይችላሉ፣ በሌላ ወንጀል ልታሰሩ ይችላሉ። በዚህ አጋጣሚ ውስጥ የሚታሰር አንድም ሰው የለም።
በምዕራብ ሸዋ ዞን 11 የምርጫ ክልሎችና 862 የምርጫ ጣቢያዎች ይገኛሉ። በነገው ዕለት በ862ቱም ጣቢያዎች ውጤት እንደሚለጠፍ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከምዕራብ ሸዋ አምቦ።
እስከንድር ለዘገባው አመሰግናለሁ። ቆየት ብለን ወደ መቀሌ እናመራለን። የመቀሌውን ዘጋቢያችን ግርማይ ገብሩን በስልክ ለማግኘት እየሞከርን ነው። አሁን ወደ ሀዲያ ነው የምንመለሰው። በሀዲያ ዞን የመድረክ እጩ ተወዳዳሪና የፓርቲያቸው የምስራቅ ወረዳ ሊቀመንበር የምርጫ ወይም የድምፅ መስጫ ሰነዶች ቀደም ሲል መጥተው መበተናቸውን እዚያው ለሚገኘው ሪፖርተራችን ሄኖክ ሰማእግዜር ነግረውታል። በሌሎች ጉዳዮች ላይም ሄኖክ የወረዳውን ተጠሪ አነጋግሯል ነው
ይሄ ለምሳሌ አለጋባ በሆነ ለስርቆት እንዲመች የጠበቁበት ነው። በህፃናት ነው እችን ያገኘሁት። ሸንኮራ የሚበሉበትን ገንዘብ ሰጥቼ ከምሮ ነው ያስቀመጠው። ሰሞኑን እየበተነ ነው ያለ። ይሄም ደግሞ ለእኛ ከመድረሱ በፊት የእኛ ወረዳ አይደለም፣ የሁለተኛ ወረዳ ነው። ይሄኛውም ድምፅ መስጫ ወረቀት ነው። ሲፈርሙ የሚሰጥበትን ቀደም ብሎ ያወጡት በምን መንገድ ወጣ ብለን ቀደም ብሎ ገዢ ፓርቲ የዚህ አይነት የድምፅ መስጫ ወረቀት በሁለቱም ወረዳ ዋና አስተዳደር ቢሮ በራሳቸው ጊዜ ምልክት እየሰጡ ከደበቁበት ነው። ለአስረጅነት ነው የቀረበልኝ። ይሄ
እንዴት አገኙት እርስዎ?
ለኢህአዴግ ደጋፊ ነው የተሰጠው። ከዛ ከደጋፊ ደግሞ ለእኔ ለመረጃነት በተጨባጭ አያሉኝ ሲል ይህንን የሰጡት። ይኸውም ነገ የሚሰጥበት ነው። በአንድ ካርቶን የተለያየ አይነት እሽጎች ይኖራሉ። በእሽግ ውስጥ በአንድ እሽግ ከአንድ ሺህ ወይም ከስምንት መቶ ከሰባት መቶ በላይ በተለያየ ቁጥር ነው ታሽጎ የሚቀመጡ በአንድ ካርቶን ውስጥ ድምፅ መስጫ ወረቀት። ይሄ እሽጉ የሚፈታው ነገ ነው። ነገ ሲፈታ ነው ለህዝብ የሚታደለው፣ መጀመሪያ በተመዘገበው ቁጥር። ከዚህ አንዱ የተወካዮች ምክር ቤት ነው። አንድ ጣት ያለው አንድ ሰው ነው የሚወዳደረው። እዚህ ጋር ደግሞ ሶስት ጣት ያለበት ለክልል ነው። ሁለቱንም ወረቀት ያወጡት በምን መስመር እንደሆነ አላውቅም። ይሄ የመጀመሪያ መታወቂያ ካርድ ነው። በዚህ ሄዶ ነው ይህንን ነገ የሚቀበሉት።
የምታሸንፉ ይመስላችኋል?
በሚገባ በጣም ህዝባችን የበሰለ በደንብ የተማረ ስለ ምርጫ ጠንቅቆ ከሁለተኛ ዙር አንስቶ እስከ ድረስ እየተወዳደረ በአካባቢ ምርጫ በፌዴራል ደረጃ በሚደረገው ምርጫ አሸንፎም የሚያውቅ አካባቢ ስለሆነ በጣም ህዝቡ ደግሞ በፖለቲካ የበሰለ ህዝብ ስለሆነ ለኢትዮጵያም ሀዲያ በተለይ ሞዴል ነው። ከአንድ ነገ አሁን ምርጫ ህዝቡ ድምፅ ሲሰጥ እስከ ስድስት ሰዓት እንደምናሸንፍ እርግጠኛ ነኝ። እናሸንፋለን። ህዝባችን ወስኖ የተቀመጠ ስለሆነ ህዝቡ የተማረም ያልተማረ አርሶ አደሩም ከፊል አርብቶ አደሩም ሁሉም ነጋዴ ማህበረሰቡም ተማሪውም አስተማሪውም ፖሊሱም አንናገርም እንጂ በዚች ምልክት ይችን ምልክት ለመድረክ ፓርቲ እንሰጣለን፣ መድረክ ፓርቲ እንመርጣለን ብሎ ተዘጋጅቷል። አንዳንድ ፖሊስ አባላት ብዙ ባይተባበሩም አንዳንድ ኃላፊዎች ከፊት አንጻር ዛሬ ለወረዳ አስተዳደር፣ ለወረዳ ምርጫ አስፈጻሚ ቢሮ፣ ለወረዳ ፖሊስ አሳውቆ ስለመጡ ሁከት አትፈጥሩም ብሎ በአንዳንድ ቦታ ላይ በተለይ ወረዳ ፖሊስ አዛዦችና ምክትል አዛዦች፣ ወንጀል መከላከል ሹሞች ድጋፍ ይሰጡናል። አልፎ አልፎ አንዳንዶቹ እዚያ ምድብ ጣቢያ ያሉት በቅርብ ጊዜ የተቀጠሩ ፖሊሶች ጥሬዎችም ስለሆኑ በእውቀትም ያልበሰሉ ስለሆነ ከቀበሌ አመራር ጋር ማለትም ከቀበሌ አስተዳደር፣ ከቀበሌ ስራ አስኪያጆች ጋር፣ ከቀበሌ ታጣቂዎች ጋር ተሰልፎ ሁከት ለመፍጠር ይሞክራሉ። ጥቃት ለመፈጸም ሲስቴማቲክ በሆነ መንገድ ነው። አሁን እኔን ባይነኩም እኔ ፓርቲ የዚህ ወረዳ ሊቀመንበርም ነኝ እጩም ነኝ። ሌሎችም እጩዎች ናቸው። እኛን ብዙም አይደፍሩም። የእኛን ደጋፊዎችና አባላትን ያስፈራራሉ። ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማነት ያለው ምርጫ ተብሎ በቴሌቪዥንና በሬዲዮ የሚያስተላልፉት መልእክት በጣም እሰየው የሚያሰኝ ነው። ግን ወደ ታች ወርደን ስናይ ሙሉ በሙሉ ፍትሃዊ ስራ ይሰራሉ ብለን አልገምትም፣ አልሰሩም።
ወደሚቀጥለው የምርጫ ጉዳይ አሁንም እናመራለን። አሉላ ተንታኞችን አግኝታ እናግርሃል። የተወሰነውን ለአሁን ብናቀርብ እነማን ያናገርከው በምን ጉዳይ በተለይ?
ያው የምርጫውን ሂደት በተመለከተ ነው። አዲሱ ልክ ነህ። ሁለት ተንታኞች ናቸው የጋበዝ ነው። ቀዳሚው አቶ ሙልጌታ ደባልቀው በአዲስ አበባ ከተማ ነዋሪና በግል ስራ የሚተዳደሩ መሆናቸውን አስረድተውኛል። አሁን ምርጫው ዲሞክራሲያዊ ነው ወይ ከሆነ ለምን የሚል ጥያቄ አንስቼላቸዋለሁ። በእሱ እንጀምራለን።
ከሞላ ጎደል ዴሞክራሲያዊ ነው ሂደቱ የሚል አመለካከት ነው ያለኝ። በአካባቢ ያየሁት ህዝብ በራሱ ፍላጎት ነው የተመዘገበው። ዛሬ ደግሞ የመረጠው በራሱ ፍላጎት ነው። የተለያዩ የፖለቲካ ኃይሎች ደግሞ የተለያዩ አማራጮች በቴሌቪዥን ሲከራከሩ ሰምተዋል። ስለዚህ ማንም ሳያስገድደው ማለት ነው የተለያዩ አማራጮች ቀርበውለት ይበጀኛል የሚለውን ኃይል ለመምረጥ የሚያስችለው ሁኔታ ተፈጥሯል የሚል አመለካከት ነው ያለኝ። ይህ ማለት ግን ከዚህ በላይ ሊሆን የሚችልበት እድል አይኖርም ወይ የሚል ጥያቄ ሊመጣ ይችላል። እኔም በበኩሌ እንደ ዜጋ ሰፋ ቢል ብዙ ነገር ይፈጠር ነበር፣ ብዙ ነገር መመልከት ይቻል ነበር፣ ዴሞክራሲውም ሞር ጎርጉቶ ይወጣ ነበር የሚል አመለካከት አለኝ። ለምሳሌ ሲቲዝንስ ዴሞክራሲ የሚባለው የዜጎች ዴሞክራሲ የሚባለው እንግዲህ የኢትዮጵያ ሚዲያ የዜጎች ሚዲያ ነው፣ የፓርቲ ሚዲያ አይደለም። ዜጎች የተለያዩ አመለካከት አላቸው። የተለያየ አመለካከቶች ደግሞ ከፓርቲዎች ብቻ አይደለም የሚወጣው፣ ከህዝብም ይወጣል። አሁን ህዝቡ የፖለቲካ ድርጅቶች አመለካከት ብቻ ነው የሰማነው እንጂ ከህዝቡ ሊቀርብ የሚችል አማራጭ፣ ህዝቡ የሚያነሳቸው ነጥቦች፣ ለፖለቲካ ፓርቲዎች የሚጠይቃቸው በጣም ጠባብ ነው። ስለዚህ እንደዚህ አይነት ነገር ትንሽ ጠበብ ያለ ይመስላል። ይሄ ብታከልበት ብዙ አማራጮች፣ ህዝቡም ብዙ አይነት የፖለቲካ ፓርቲዎችን በይበልጥ እንዲያውቃቸው። አሁን አንዳንዶቹ እኔ እውነት ለመናገር ኢህአዴግም ጭምር አቤታዊ ዲሞክራሲ ይላል። እኔ ከአስቀድሜ ስለማውቀው ምንም ችግር አይኖርብኝም። ግን አንዳንድ ጊዜ በመግለጫቸው አንዳንዶቹ ሲተነትኑት ብዙም ሰፋ አይልም፣ የተቃዋሚዎችም የባሰ ነው። ምንም የሚያነሱት የሊበራል ዲሞክራሲ አማራጭ አለኝ ብሎ እናራምደዋለን የሚል ሊበራል ዲሞክራሲ ዲሞክራሲ ነን የሚል ኃይልም አቤታዊ ዲሞክራሲ ሆኖ አንዳንድ ጊዜ አታየው። ሶሻል ዴሞክራቲክ ነን የሚል ኃይልም አንዳንዴ። ስለዚህ ህዝቡ ምን ማለት ነው ቢሎ ይህ አማራጭ ከዚህ ጋር ይሄዳል ወይ ቢሎ ለህዝቡ ኦፕን ቢሆን ኖሮ ፓርቲዎቹ በደንብ እናውቃቸው ነ
ለምን ያልሆነ ይመስሎታል? ይሄ ያሉት ዜጎች በቀጥታ የሚሳተፉበት በመገናኛ ብዙሃን ሀሳባቸውን፣ ጥያቄዎቻቸውን ሊያነሱ የሚችሉበት ሁኔታ ለምን ያልተሳካ ይመስሎታል በእርሶ ግምት?
አሁን እኔ ከኢህአዴግ አመለካከት ነው ከአቤታዊ ዲሞክራሲ አመለካከት ነው እንዳልል፣ ኢህአዴግ ከበረሃ ጀምሮ ደርግም ሲጥልቅ የመጀመሪያ ቀን ከሚዲያ በደንብ ነው የተጠቀመበት። ከተቃዋሚ ኃይሎች የመጀመሪያ ክርክሩም ሳስታውስ እንደሆነ ከ23-24 ዓመት በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከፕሮፌሰር መስፍን ወልደ ማርያም እና ከፕሮፌሰር እንድርያስ እሸቴ ያደረጉት ውይይት፣ ከዛ በኋላም የነበሩ ተከታታዮች ህዝቡ የተለያዩ ሀሳቦች ያንጸባርቅ ነበር። ህገ መንግስቱ ቢፈርቅም የተለያዩ ሰፊም ባይሆን ከዚህ የተሻለ ኦፕን የሆነ ዲስካሽንስ ነበሩ። አሁን ከርዕዮተ ዓለሙ ነው እንዳትል፣ መጀመሪያ በጣም እንደዚህ አይነት ነገሮች ነበሩ። እኔ ሚዲያው አካባቢ የሚያደርጉት ካልሆነ በስተቀር እንደዚህ ነው አልልም። የተቃዋሚ ፓርቲዎችም ለራሳቸው ነው የአየር ሰዓት ይሰጠን የሚሉ እንጂ ህዝቡ ይሳተፍ ሲሉ አትሰማቸውም። አሁን ለምን ሆነ የሚለው ከህዝቡም ህዝቡም መፍትሄ ነው ብሎ ወይፌ ደመት ብሎ ብዙ ሲገባ አታየው።
አቶ ሙልጌታ ላነሱት ነጥብ ተከታይ አንድ ጥያቄ ላንሳ። የመገናኛ ብዙሃንና የንግግር ነጻነትን አስመልክቶ ኢትዮጵያ ክፉኛ ትተቻለች። ቀደም ብሎ የገለጿቸው ገደቦች የኢትዮጵያ መንግስት የግለሰቦችን መብት ይገድባል በሚል ነው የሚከሰሰው። በዓለም አቀፍ ዘገባዎችም ሆነ የመገናኛ ብዙሃን መብት ተከራካሪ ቡድኖች በተደጋጋሚ ያ ምክንያትነቱ ጎልቶ አይታዩትም።
አሉላ ውይይታችሁ በሶስት ሰዓት መደበኛ ፕሮግራማችን ይቀጥላል።
ሌላውን ተንታኝ ጨምረን
ጥያቄ ጀምረሃል። ወደ ሌላው የምርጫ ዘጋቢያችን ወደ ግርማይ ወደ መቀል እንሄዳለን። ወደ ተለያዩ የምርጫ ጣቢያዎች በመሄድ መራጮችን አነጋግሯል። ግርማይ በዚህን ጀምር።
ምርጫው በጣም ጥሩ ነው። ጥሩ ዲሞክራሲ የሆነ መንገድ ነው። በቃ ያለው ጭቅጭቅ ያለ ምናምን ያለ በጣም እንደ ዛሬ ያልተገኘ ማለት በሀይል በቃ በጣም ጥሩ ነው ያለው። ይሰሩላል ለሀገራቸውና ለህዝባቸው ይጠቅማሉ በማለት ብዬ የሚሆንኝ ብዬ መርጫ አለው ማለት ነው።
እጅጋየሁ ካሳ፣ ከመጀመሪያው ከገለጻ ጀምሮ ሰልፉ ሁሉም ነጻ ነው እና በጥሩ ሁኔታ በነጻነት መርጫ አለው። ሁሉን ነገር አይቼ ይሆነኛል ይበጀኛል የሚለውን መርጫ አለሁ ማለት ነው። የተጀመረውን ልማት ተጠናክሮ እንዲቀጥር እና የተሻለ ነገር ለማግኘት ነው። ይህን እጠብቃለሁ።
ግርማይ ሌላም ጥያቄ አቅርቧል ለመራጮች። ለመሆኑ ምርጫ ሂደቱ ምን ያህል ነጻና ግልጽ ነው የሚል ነበር ጥያቄው።
ናይ ክልል ተወከልቲ 17 ኣብ ዘለውና ህወሓት ንህወኪል ኣሎ መድረኽ ዓረና ከዓነ ኣቶ ኣብዕተ 5 ተወኪሉ ኣሎ ናብ ኢዳ ንኸይድ ማዕፂ ድዩ ናቱ ምልክት።
የምርጫ ሂደቱ በጣም ሰላማዊ ነበር።
በቀጥታ አንድ ሰው መጥቶ ምን ማድረግ እንዳለበት ማብራሪያ ይሰጠዋል?
አዎ ይሰጠው ማብራሪያ። የሰጠው ድምጽ ጥቅም ላይ እንዲውል ጥንቃቄ የተሞላበት ድምጽ አስላ እንዲሆን የሚያስረዱ ሰዎች አሉ። አሁን የመረጥኳቸው ሰዎች ያለው አንዳንድ የአሰራር ክፍተትም ሊሆን የተለያዩ ነገሮች የተሻለው ነገር ካለው አሁን ሰላም ዲሞክራሲ የበለጠ ተጠቃሚ እንደሆን እንዲያደርጉ ነው የምጠብቃቸው ማለት ነው።
ጸቀ ያከሩ ይባላል። ምርጫው ብዙ የሚያጨናነቅ ነገርም የለው፣ ወረፋም የለውም። መግለጫ ይሰጣል። መግለጫ ከተሰጠ በኋላ ውስጥ ገብተን ያው የሚስጥር መስጫ ቦታዎች አሉ። ምልክት ከተደረገ በኋላ ያው የሚስጥር መስጫ ቦታው ላይ ገብተን በሚስጥር ድምጽ ሰጥተን ኮረጆ ውስጥ በስነ ስርዓት አስገብተን የምትወጣበት የምርጫ ሂደት ነው ያለው። የሆኑኛል ብዬ የመረጥኳቸው ተወካዮች ሰላም እንዲያሰፍኑ፣ ዲሞክራሲን እንዲያስፋፉ፣ ከዛ በተጨማሪም በርከት ያሉ የተጀመሩ መሰረተ ልማቶች አሉ። እነሱንም በደንብ አድርጎ አጠናክሮ መቀጠል እንዲችሉ ነው እነዚህን የምረጥኳቸው ማለት ነው።
ቀሪዎቹን በሶስት ሰዓት እናሰማለን። በመጨረሻ ግን ግርማይ በተዘዋወረባቸው ቦታዎች ታዛቢዎች አግኝቶ ነበር።
የምርጫ ሂደቱ ያው መራጩ በሰዓቱ እየመጣ ነው ያለ፣ አፈጻጸሙ ላይ ግን ከእውቀት ጉድለት ነው ምናምን በማይታወቅ መልኩ ማለት ነው። አንዳንዱ ከዛ ሚስጥራዊ ቦታው ምልክት አድርጎ ምልክት ካደረገበት ዝም ብሎ ዘርግቶ የሚመጣ አለ ሳያጥፍ ማለት ነው። ደግሞ አጋዥ በሚል ምክንያት ራሱን መምረጥ የማይችለውን በተለያየ ምክንያት አጋዥ የሚያስፈልገውን ማለት ነው። አንድ ማገዝ ያለበት አንድና ከዛ በላይ ለምሳሌ ሶስት ሆነ ወደ አንድ ድምጽ መስጫው ማለት ነው ሲገቡ ተመልክቻለሁ።
እና ይህንን ቅር ያሰኙትን በወቅቱ ለምርጫ አስፈጻሚዎችን ሪፖርት አድርገዋል። እና ውጤቱ እንዴት ሆነ?
ያው ያን ሲፈጸም ያው ሶስተኛውን እንዲወጥ ተደረገ።
እስኪነሱን ደግሞ ጠይቃቸዋለሁ። የምርጫ አስፈጻሚ ኖት? ማልበል
መምህርት የሻረግ በርህ ይባላሉ።
እሺ መምህርት የሻረግ፣ እንዴት ነው የምርጫ ሂደቱ እንዴት እየሄደ ነው?
ሰላማዊ ዲሞክራሲያዊና ነጻ ፍትሐዊነትን የያዘ ነው። ሰው በመጀመሪያ ሲመዘገብ እንደነበረው አመጣጡ አሁንም ልክ 12 ሰዓት መጥቶ ምርጫውን ጀምሯል። በታታሪነት በፍላጎት ራሱ የፈለገውን በመምረጥ ላይ ነው።
ግን የአረና አንድ ቅሬታ አቅርበዋል። ወደ ምርጫ መስጫ ቦታው ሶስት ሶስት ሆነው እየገቡ ተመልክቻለሁኝ። ይህንንም ለምርጫ አስፈጻሚዎቹ በወቅቱ ሪፖርት አድርጌያለሁኝ ብለዋል።
እኛ እንኳን እስካሁን ድረስ የደረሰን ሪፖርት የለም። ሶስት ሶስት የሚገቡት አንድ አይነ ስውር የማያዩ ከሆኑ መሪ ይዘው ይገባሉ። ሽማግሌ በጣም ጣቱን በድምቀት እንዳያደርጉት ይዟቸው የሚገባ አለ። ከዚያ ውጭ ግን አናስገባም።
አድማጮች፣ ልዩ የግማሽ ሰዓት የምርጫ ዝግጅታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ እንመለሳለን።
ቀጥሎ ከኛ በኋላ ማለት ነው የኦሮምኛ ፕሮግራም ይቀጥላል። በ3 ሰዓት እስከምንገናኝ
መልካም ምሽት።